የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ ዳዊት በመዝሙሩ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በርሱ የሚታመን ሰው ምስጉን ነው ይላል። እንደ ተግባራችን ሳይሆን በምሕረቱና በቸርነቱ የሚጎበኘን እግዚአብሔር አምላካችን ቅዱስ ስሙ ዘወትር የተመሰገነ ይሁን። በዛሬው ዕለተ ሰንበት ላስተንትኖ ይሆነን ዘንድ ቤተ ክርስቲያናችን የሰጠችን የእግዚአብሔር ቃል በቀዳሚነት የተወሰደው ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች ከጻፈው ከሁለተኛ መልእክቱ ከምዕራፍ 9 ከቁጥር 1 እስከ 15 ላይ የተጠቀሰው ሲሆን ይህም ለክርስቲያኖች ስለ ተደረገው መዋጮ የሚያመለክትና ክርስቲያኖች ለቤተ ክርስቲያን ወይም ለሌሎች በችግር ላይ ለሚገኙ ክርስቲያን ወንድሞቻቸው በግድ ሳይሆን በፈቃደኝነት ሊረዱ ይገባል የሚለውን የሐዋርያው ጳውሎስን መልእክት የያዘ ነው። በዛሬው ዕለተ ሰንበት በሁለተኛነት ላስተንትኖ የተሰጠን የእግዚአብሔር ቃል የተወሰደው ከአንደኛ ጴጥሮስ ከምዕራፍ 3 ከቁጥር 15 እስከ 22 ድረስ ያለው ሲሆን በዚህም መልእክት እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለ ተጻፈ የተጠራችሁት ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ሐዋርያው ጴጥሮስ ዛሬ ለእኛ የቅድስናን ጥሪ ያቀርብልናል። የዛሬው ቅዱስ ወንጌል ከማቴዎስ ወንጌል ከምዕራፍ 24 ከቁጥር 36 እስከ 51 ላይ የተወሰደ ሲሆን ይህም ጌታ የሚመጣበትን ጊዜ ስለማታውቁ ተዘጋጅታችሁ ኑሩ በሚል ጭብጥ ዙሪያ የሚያጠነጥን ሲሆን ክርስቲያኖች ሁሉ እግዚአብሔር መቼና እንዴት እንደሚጠራን ስለማናውቅ ተዘጋጅተን መኖር ይኖርብናል በማለት ለእኛ ማሳሰቢያ የሚያቀርብልን የቅዱስ ወንጌል ክፍል ነው። ባለንበት ዘመን የክርስቶስን በቶሎ የመምጣትን ወይም የዓለምን ፍጻሜ እንደ ደረሰ የሚናገሩ ብዙ ሰዎች አሉ። በተለይም የማቴዎስ ወንጌል በምዕራፍ 24 ላይ ያለውን መሠረት በማድረግ የተባሉትንም ምልክቶችን በመጥቀስ ለምሳሌም የጥፋት ውሃ፣ ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዲቷም ትቀራለች የሚሉትንና የመሳሰሉትን ምልክቶች በመጥቀስ ሌሎችን ሲያሳስቱ ይታያል። እንደ ክርስቲያን ልናስተውላቸው የሚገቡ ነገሮች አሉ። በአሁኑ ጊዜ የሚከሰቱት ሰው ሠራሽ አደጋዎች ከሰው ልጅ የአእምሮ እድገት ጋር ተያይዘው የሚመጡ ነገሮች ስለሆኑ የተፈጥሮ አደጋዎች ለምሳሌም የመሬት መንቀጥቀጥን የመሳሰሉ አደጋዎች ግን ድሮም የነበሩ፣ ዛሬም ያሉ፣ ወደፊትም የሚኖሩ ናቸው። በብሉይ ኪዳን በተለይም በኖ ዘመን የሰው ክፋት በጣም ታላቅ እንደነበረና እግዚአብሔር በዚያ እንዳዘነ ስለዚህም ሰዎችንና ፍጥረትን ሁሉ ከምድር ላይ በጎርፍ ለማጥፋት እንደወሰነ እናያለን። ነገር ግን አንድ ሰው እሱም ኖህ ብቻ ጻድቅ ሆኖ ተገኘ። በእግዚአብሔር ዘንድ ተወዳጅ ስለነበረ እግዚአብሔር ኖህን አንድ ትልቅ መርከብ ሥራ በማለት እርሱና ቤተሰቡን በመርከቡ ውስጥ እንዲገቡ በማድረግ አዳነ። የቀሩት ሰዎች በዓለም ይደሰቱ ነበር፣ የእግዚአብሔርን ፍርድ አልፈሩም። ኖ ትልቁን መርከብ በመሥራቱ ተሳለቁበት። ጎርፍ ይመጣል የሚል እምነት ስላልነበራቸው ጨርሰው አልተዘጋጁም ነበርና ሁሉም ጠፉ ይለናል በኦሪት ዘፍጥረት በምዕራፍ 7 ከቁጥር 6 እስከ 24 ላይ ተጠቀሰው። እያንዳንዳችን ነቅተን የምንጠብቀው እንዴት ነው? እንደ ክርስቶስ ተከታዮች ልንተገብራቸው የሚገቡን ክርስቲያናዊ ተግባሮች አሉ። እነርሱንም በየዕለቱ ሥጋዊ የምሕረት ተግባራትን ማከናወን ልንፈጽምና በዚህም ተዘጋጅተን ልንኖር ያስፈልጋል። እነዚህ ሥጋዊ ወይም አካላዊ የምሕረት ተግባራት የሚባሉት እነማን ናቸው? ጠንቅቀን የምናውቃቸው ነገር ግን አብዝተን የምንዘነጋቸው መሰረታቸውን በማቴዎስ ወንጌል በምዕራፍ 25 ከቁጥር 31 ጀምሮ በተተከሰው የኢየሱስ አስተምሮ ላይ የተመረኮዘ ሲሆን ይህም በዓለም መጨረሻ የሚሆነውን የፍርድ ሂደት የሚያመለክትና ኢየሱስ በመላእክቱ ታጅቦ በፍርድ ወንበር ላይ በመቀመጥ እረኛው በጎቹን ከፍየሎቹ እንደሚለይ ሁሉ እርሱም ሕዝቦቹን ይለያል። በጎቹን በቀኙ ፍየሎቹን ደግሞ በግራ ያቆማቸዋል። እንደሚለው በመጨረሻው ቀን በኢየሱስ ፊት በምንቆምበት ወቅት ለሚያቀርብልን ጥያቄዎች በድፍረት በቂ የሆነ ምላሽ መስጠት እንድንችልና ከፍየሎቹ ተርታ ሳይሆን ከበጎቹ ጎራ መሰለፍ እንድንችል የሚያግዙን ተግባራትን መፈጸም ይገባናል ማለት ነው። ታዲያ እነዚህ ሥጋዊ ወይም አካላዊ የምሕረት ተግባራት የሚባሉት እነማን ናቸው? በመጀመሪያ የተራቡትን ማብላት። ብዙዎቻችን በልተን ጠግበን ስናድር ምን ያህል ሌሎችን እናስባለን? ሐዋርያው ያዕቆብ በመልእክቱ ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ሥራ ግን ባይኖረው ምን ይጠቅመዋል? አንድ ወንድም ወይም አንዲት እህት የሚለብሱትን ልብስ ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂዱ፣ አይብረዳችሁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? እንዲሁም በሥራ ያልተደገፈ እምነት በራሱ የሞተ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 17። ዛሬ የምንጠራቸው ነገ የሚጠሩን እንጂ ነገ የማይጠሩንን ዛሬ አንጠራቸውም። ይህ ሊሆንም አይገባም። ዛሬ ድሆችን ብንጠራ ነገ እግዚአብሔር በመንግሥቱ ይጠራናል። በሁለተኛ ደረጃ የተጠማን ማጠጣት የሚለውን እናገኛለን። የተጠማን ማጠጣት ከፍተኛ ዋጋ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ውስጥ ያስተምረናል። እንዲህም ይለናል፣ በእውነት እላችኋለሁ የእኔ ደቀ መዝሙር በመሆኑ ከእነዚህ ታናናሾች ለአንዱ አንድ ብርጭቆ ቀዝቃዛ ውሃ እንኳን የሚሰጥ ሰው ዋጋውን አያጣም ይለናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ። በሦስተኛ ደረጃ እንግዳ መቀበል የሚለውን እናገኛለን። እንግዳን ያልተቀበለ በእንግዳነት በእግዚአብሔር ዘንድ ለመሄድ እንዴት ይደፍራል? ታናናሾችንም ታላላቆችንም በእንግድነት በክርስቶስ ስም መቀበል ይገባል። በብሉይ ኪዳን እንግዶችን በመቀበል የተመሰገኑ አሉ። ለምሳሌም አብርሃም በኦሪት ዘፍጥረት በምዕራፍ 18 ከቁጥር 1 እስከ 15 ላይ እንደተገለጸው፣ ሎጥ በኦሪት ዘፍጥረት በምዕራፍ 19 ከቁጥር 1 እስከ 3 ላይ እንደተጠቀሰው፣ በክርስትና ሕይወታችን እንግዶችንና ምጻተኞችን በመቀበል ታላቅ ዋጋ እናገኛለን። ሐዋርያው ጳውሎስ እንግዶችን ለመቀበል ትጉ ይለናል። ወደ ሮም ሰዎች ምዕራፍ 12 ቁጥር 13 ላይ እንደተጠቀሰው እንግዶችን ለመቀበል የልባችንን ይሁን የቤታችንን በሮች ወለል አድርገን ልንከፍት ያስፈልጋል። በአራተኛ ደረጃ የታረዙትን ማልበስ የሚለውን እናገኛለን። መታረዝ ማለት በልብስ መራቆት ማለት ነው። ሰው በልብሱ ከተራቆተ ሰውነቱ በብርድ ቁር፣ በፀሐይ ሐሩር ስለሚጠቃ ጤናው ይታወካል ማለት ነው። እኛ ግን መጥምቁ ዮሐንስ እንደ ሰበከው ሁለት ልብስ ያለው ለሌላው ያካፍል ይለናል። የሉቃስ ወንጌል ምዕራፍ 3 ቁጥር 11 ላይ። እኛ ግን አይደለም ሁለት፣ ከሀያ ልብሶቻችን መካከል አንድ ማካፈል ይከብደናል። ነገር ግን ወደዚህ ዓለም የመጣነው ራቁታችንና የምንሄደውም ራቁታችን መሆኑን ማሰብ ያስፈልጋል። እኛ በበኩላችን የታረዙትን ድሆችን ምድራዊ ልብስ ለማልበስ በምንጥርበት ወቅቶች ሁሉ አምላክ የሆነው ፈጣሪያችን ደግሞ በተራው ሰማያዊ ጸጋውን ያለብሰናል። በአምስተኛ ደረጃ የምናገኘው የታመሙትን መጠየቅ የሚለውን ነው። በዘመናችን በየቤታችን በየጎረቤቶቻችን በየሆስፒታሉ ወዘተርፈ የታመሙ ወይም የጤና መታወክ የደረሰባቸው ብዙ ወገኖች ይገኛሉ። ታሞ ለተኛ ጠያቂ አይዞባይ የሚያጽናና ያስፈልጋዋል። በንችል እግዚአብሔር በሰጠን መጠን በገንዘባችን መደገፍ ግዚያችንን መስጠት እግዚአብሔር ይማራቹ በማለት የማጽናኛ ቃል ለነለግሳቸው ያስፈልጋል። ታዲያ የታመሙትን ሰዎች ለመርዳት ምን ተጨባጭ የሆኑ ተግባራትን መፈጸም ይኖርብናል? በመጀመሪያም ደም የሚያስፈልገው ሰው ካለ ደም መለገስ፣ በማይድን በሽታዎች የሚሰቃዩ ሰዎችን ወዳሉበት ስፍራ ሄዶ ማጫወት፣ ማዋራት፣ ስቃያቸውን ለጊዜውም ቢሆን እንዲረሱ ማድረግ ያስፈልጋል። በአካባቢያችን የሚገኙትን የዕድሜ ባለጸጎችን መጎብኘት ያስፈልጋል። ምግብ የሚያስፈልጋቸው ሰዎች ካሉ፣ መድኃኒት የሚፈልጉ ካሉ እነዚህንና እነዚህን የመሳሰሉ እርዳታዎችን ተጨባጭ በሆነ መልኩ ማድረግ ይጠበቅብናል ማለት ነው። በስድስተኛ ደረጃ የታሰሩትን መጎብኘት የሚለውን እናገኛለን። ሰዎች በተለያዩ ምክንያቶች አውቀውም ሆነ ሳያውቁ በሰሩት ጥሩ ባልሆነ ተግባር ወይም ግፍ ዘብጥያ ወይም ወይኒ ሊገቡ ወይም ሊታሰሩ ይችላሉ። የሚታሰሩ ሁሉ ጥፋተኞች ናቸው ማለት ግን አይደለም። ምክንያቱም ያለበደላቸው የሚታሰሩ ብዙ ሰዎች ስላሉ ነው። ሐዋርያትም ለምሳሌም ጳውሎስና ሲላስ የኢየሱስን ስም ስለጠሩ ብዙ ጊዜ ታስረዋል። ዕብራውያን ጻፊ እስረኞችን አስቡ ይለናል። አስቡ ሲለን ሂደን መጠየቅና ማገዝ ይጠበቅብናል ማለት ነው። እንግዲህ ነቅቶ መጠበቅ ማለት ይህ ነው። በሰባተኛ ደረጃ የምናገኘው የሞተን መቅበር የሚል ነው። መጽሐፈ ጦቢት ላይ ምዕራፍ 1 ከቁጥር 17 እስከ 19 እንደተጠቀሰው ማንኛውንም የቀብር ሥነ ሥርዓት በምንታደምበት ወቅት ሁሉ እነዚህ በሐዘን የተጎዱ ሰዎችን በዚያ ወሳኝና አስቸጋሪ በሆነ ወቅት ማጽናናትና ብርታትን እንዲጎናጸፉ የማድረጊያ ምልክት ነው። እንዲሁም በቀብር ሥነ ሥርዓት ላይ ተገኝተን ጸሎት በምናደርግበት ወቅቶች ሁሉ ለሕይወት ያለንን ክብር እንገልጻለን። ሐዘን የሰውን ልብ የሚሰብር ጉዳይ ነው። ሐዘን ሰው ተስፋ እንዲቆርጥ የሚያደርግ ነገር ነው። የሰውን ሐዘን ልንጋራ ያስፈልጋል። ሞት ለሁላችንም የማይቀር ዕጣ ፈንታ ቢሆንም ቅሉ በሞት የተለዩንን ወዳጅ ዘመዶቻችንን ማጣት ቀላል ነገር ባይሆንም በሐዘን የተጎዱ ሰዎችን ማጽናናት ያስፈልጋል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ የዛሬ የወንጌል ቃል ነቅታችሁ ጠብቁ ይለናል። እንግዲህ ከላይ የተጠቀሱትን ሰባቱን ሥጋዊ የምሕረት ተግባራትን በመፈጸም ነቅተን ለእግዚአብሔር ክብር የተገባን ሆነን መገኘት እንድንችል እመቤታችን ቅድስት ድንግል ማርያም በጸጋዋ ትጠብቀን፣ ከልጇ ዘንድ አማላጅ ትሆንልን፣ የሰማነውን በልቦናችን ያሳድርልን።